በኦሮሚያ ክልል በተለያዩ ዞኖች ውስጥ ሰሞኑን የተደረጉ ሰልፎች ከተለያዩ ክልሎችና የኦሮሚያ ከተሞች ሆን ብለው በተደራጁ ሰዎች የተመሩ መሆናቸውን መረጃ እንደደረሰው የኦሮሚያ ክልላዊ መንግስት አስታውቋል። በድርጊቱ የተሳተፉ ናቸው የተባሉ በመቶዎች የሚቆጠሩ ሰዎች በቁጥጥር ስር ውለው ምርመራ እየተደረገባቸው ነውም ተብሏል። በዚህ እንቅስቃሴ ለጠፋው ንብረት ግጭቱን ያነሳሱትን ሰዎች ተጠያቂ ያደረገው የክልሉ መንግስት የሰው ህይወት የጠፋውም ግጭቱን ለማብረድ በጸጥታ ኃይሎች በተተኮሰ ጥይት ነው ይላል። በሌላ በኩል ከዚህ ቀደም የተቃውሞ እንቅስቃሴዎችን በድረገጽ በመምራት የሚታወቀው የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ አቶ ጃዋር መሐመድ የሰሞኑ የተቃውሞ እንቅስቃሴ ከዚህ ቀደም የነበረውን ተቃውሞ የመሩ የነበሩ ወጣቶች እንዳልጠሩት አስቀድመን መረጃ ስንሰጥ ነበር ማለቱን ጽዮን ግርማ በተከታዩ ዘገባዋ ታመለክታለች። በተያያዘ ከወራት በፊት በህገወጥ መንገድ ሲጓጓዝ በወደዴ ላይ በቁጥጥር ስር ውሎ እንደነበር የተገለጠው ከ541,000 ዶላር በላይ ከሶማሌ ክልል ለተፈናቀሉ ነዋሪዎች እንዲሰጥ ፍርድ ቤት ወስኗል ይላል የጽዮን ግርማ ዘገባ። ዝርዝሩ ነው።
የኦሮሚያ ክልላዊ መንግስት የኮሙኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አዲሱ አረጋ በዛሬው ዕለት ለአሜሪካ ድምጽ እንደተናገሩት ሰሞኑን በኦሮሚያ ክልል ውስጥ በተለያዩ ዞኖች የተደረጉት ሰልፎች ከሌላ ቦታ በመጡ ሰዎች እንዲጋጋሉ የተደረጉ ናቸው ብለዋል።
ሰሜን ሸዋ ዞን ኩዩ ወረዳ ያያ ጉለሌ ሂደቡ አቦቴ እንዲሁም ኦሮሚያ የአዲስ አበባ ዙሪያ ልዩ ዞን ላይ ጫንጮ ከተማ አካባቢ ኢሉባቦር ዞን ወደ 9 ወረዳዎች ሁሉም መጡ። ያዩ ሰሌኖኖ፣ ሀሉ፣ ዳሪሙ፣ አልጌ እና አሌ የሚባሉ ወረዳዎች ላይ ቡኖ በደሌ ወረዳም በደሌ ከተማና ጨዋቃ ከተማ፣ ነቀምት ከተማ እንዲሁም ሻሸመኔ አካባቢ ሰልፎች ሲካሄዱ ነው የነበሩት ማለት ነው። የእነዚህ ሰልፎች ሁኔታ ከዚህ በፊት እንደተለመደው ሰው ያለውን ሀሳብ ያለውን ተቃውሞ የሰልፍ ህግ እንደሚለው ሰላማዊ ሰልፍ የሚወጣበትን አጀንዳ አሳውቆ ከዚያ በኋላ የጸጥታ አካል ተመድቦ ያለውን ጥያቄ አቅርቦ የመመለስ ሳይሆን ለየት የሚያደርገው ድጋፍ አስመስሎ ይመጣል። በሁለት ነገሮች፣ አንደኛ የኦሮሚያ ክልላዊ መንግስት የተሃድሶ አመራር እየወሰዳቸው ያለው እርምጃ ጥሩ ነው፣ ተጠናክሮ መቀጠል አለበት የሚል የድጋፍ ሰልፍ በማስመሰል ወደ አደባባዮች የመውጣት ሁኔታ ነው የነበረው። ሁለተኛው ጉዳይ ከኢትዮጵያ ሶማሌ ክልል የተፈናቀሉ ወገኖቻችን የደረሰባቸው ጉዳት ተገቢነት የለውም፣ ድጋፍን ማሰባሰብ አለብን፣ እርዳታ ማሰባሰብ አለብን በሚል ይህም አጀንዳ የተካተተበት ሰልፍ ነው። ከዛ ጋር ተያይዞ ደግሞ በየአካባቢ በእያንዳንዱ ወረዳና የከተማ አካባቢ ያሉ የመልካም አስተዳደር እና የአገልግሎት ጥያቄዎች ታክለውበት ወደ ሰልፎ የመውጣት ሁኔታ ነው ያለው። እንግዲህ አሁን የኦሮሚያ ፖሊስ እያደረሰን ካለው ሪፖርትም የሰልፍ ተሳታፊዎችን ከዚህ በፊት ከተለመደው ያፈነገጡ ነገሮች እንዳሉበት ሪፖርቶች እየደረሱ ነው። ዝርዝር ጉዳዮች ተጣርቶ ሲያልቅ ለሕዝብ የምናሳውቀው ቢሆንም አንደኛ ከኦሮሚያ ክልል ውጭ የሆኑ ሰዎች በሰልፉ ሲሳተፉ ለነበረ ሰልፉም ሰላማዊ ሆኖ እንዳይጠናቀቅ ግጭት እንዲፈጠር ወደ ሌብነት ወደ ዘረፋ እንዲሄድ ሲያነሳሱ እንደነበሩ፣ ያ ብቻ ሳይሆን ተሽከርካሪዎች እንዲቃጠሉ ጉዳት እንዲደርስ የተደረገበት ሁኔታ ነው ያለው። በሌላ መልኩ ደግሞ የኦሮሚያ ክልል ነዋሪም ሆኖ ከሌሎች ዞኖች እና ወረዳዎች አሁን ሰልፍ የተካሄደባቸው እና ችግሩ የተከሰተባቸው አካባቢዎች እንዲሁ ሄደው ተሳትፈው እጅ ከፍንጅ የተያዙበት ሁኔታ እንዳለ በፖሊስ ሪፖርት መረዳት ችለናል። ሶስተኛው እና የተለመደው ደግሞ ሰው በያለበት አካባቢ ሰልፍ ላይ የሚሳተፍበት ሁኔታ ነው ያለው እና እንደዚህ አይነት ባህሪያትም የተስተዋሉበት ሁኔታ ነው ያለው።
የደረሰው አደጋ በቁጥር በመጠን ምንድን ነው የደረሰው?
እስካሁን በተደረገው ሰልፍ የሞቱ ሰዎች አሉ። ለምሳሌ ሻሸመኔ ላይ የተከሰተው እናንተም በወቅቱ ዘግባችኋል፣ የሰው ህይወት አልፏል፣ ንብረት ላይም በተወሰነ መልኩ ጉዳት ደርሷል። ምዕራብ ሐረርጌ በኦኬ ላይ እንደዚሁ የሶስት ሰዎች ህይወት ያለፈበት ሁኔታ ነው ያለው። ሰሜን ሸዋ ኩዩ ወረዳ ገብረ ጉራቻ ከተማ ላይ በተደረገው ሰልፍ ወደ ሁከት እንዲቀየር በመደረጉ ሁከቱም ወደ ግጭት በማምራቱ ሰልፈኞቹ ያንን ሰልፍ ወደ ግርግር በመቀየር ከአስር በላይ የሆኑ ተሽከርካሪዎች የተቃጠሉበት ሁኔታ ነው ያለው። ሶስት ሰዎች የሞሉበት ከዛም በላይ ከአምስት በላይ የሚሆኑ ሰዎች በተፈጠረ ሁኔታ የመቁሰል አደጋ እንደደረሰባቸው ለመረዳት ችለናል። በዚህ አጋጣሚ ለደረሰው ችግር በተለይ ህይወታቸው ላለፈ ዜጎቻችን የተሰማንን ጥልቅ ሐዘን እንገልጻለን።
ህይወታቸው ያለፈው በማን ነው?
ከጸጥታ አካላት ጋር ባደረጉት ግጭት ነው ማለት ነው። እንግዲህ ቀደም ያልኩት ሰዎች ሰልፉ ሆን ተብሎ ወደ ግጭት እንዲያመራ፣ ወደ ግርግር እንዲያመራ፣ ወደ ውከት እንዲያመራ ያደረጉበት ሁኔታ ስለነበረ ውከቱ፣ ግርግሩ፣ ንብረት መቃጠሉ በሚደርስበት ጊዜ ሰልፉ ከአቅም በላይ በሚሆንበት ጊዜ ከጸጥታ አስከባሪ አካላት ጋር በተደረገ ግብግብ ነው ማለት ነው። ሰላም ለማስከበር በሚያደርጉት ጥረት መካከል ነው ይሄ ሁኔታ የተከሰተው ማለት ነው።
ይህንን ያደረጉት ሰዎች እነማን ናቸው? ግጭቱ ወደ አልተፈለገ ቦታ እንዲሄድ ያደረጉት ሰዎች እነማን ናቸው? ማንነታቸው ምንድን ነው?
ለየት ያደርገዋል ያልኩሽ ምስሉ ከሌላ ክልሎች የመጡ ሰዎች አሉ። እንደገና ደግሞ ከኦሮሚያ ክልል ሌሎች ዞኖችን መጡ ሰልፍ ውስጥ የተያዙ ሰዎች አሉ። እንደገና ሰልፉ የተካሄደበትም አካባቢ ነዋሪ ሆነው ሰልፉ ወደ ውከት እንዲሄድ ሰላማዊ የሚመስለው ድጋፍ የሚመስለው ድጋፍ ማሰባሰብ የሚመስለው ሰልፍ በሰላም እንዳይጠናቀቅ እያደረጉ የነበሩ ሰዎች በጸጥታ አካላት ቁጥጥር ስር ውለው ነው ያሉት እና ይጣራል ማለት ነው። እየተጣራ ነው ያለው። ፖሊስ ምርመራ እያደረገ ነው ያለው።
የት አካባቢ ሰዎች ናቸው? ከሌላ አካባቢ ያሉት ከየት አካባቢ የመጡ ሰዎች ናቸው?
ለምሳሌ ከአሁን ሰሜን ሸዋ ቁጥጥር ስር የዋሉት ከደቡብ ብሔር ብሔረሰቦችና ህዝቦች ክልል የመጡ አሉ። ከአማራ ክልልም ጭምር ሰልፉ ሲሳተፉ ወደ ያዟሉ። ከአዲስ አበባ ከተማ ሄዶ ሰልፉ መሀል የተገኙና ቁጥጥር ስር የዋሉ ሰዎች አሉ። ከዛም ባለፈ ደግሞ ሰሜን ሸዋ ሁሉ አካባቢ፣ እንደገና ደግሞ ፊቼ አካባቢ፣ ሌሎች ሰልፍ የተካሄደባቸው አካባቢ ከምዕራብ ሸዋ ከኦሮሚያ ክልል ምዕራብ ሸዋ ዞን እና ከሌሎች አካባቢዎችም ሄደው ቁጥጥር ስር የዋሉ አሉ። እንደገና ደግሞ ሰሜን ሸዋ ዞን ውስጥ ሆኖ ደግሞ ራሱ ከአጎራባች ወረዳዎች መጥተው ሰልፍ ውስጥ የተያዙበት ሁኔታ ነው ያለው። ቡኖ በደሌ ወረዳ በደሌ ከተማ ላይ ሰሞኑን ሲደረግ በነበረ ዛሬ ለትንሽ ሰልፍ ነበረ። በዛ ሰልፍ ላይ ሰልፍ ወደ ዝርፊያ፣ ወደ ህገወጥነት፣ ንብረት ወደ ማቃጠል፣ መንገድ ወደ መዝጋት እንዲሄድ ሲያነሳሱ የነበሩ ሰዎች አሉና ከነዚህ አይነት አካባቢዎች ናቸው ቁጥጥር ስር የዋሉት ማለት ነው።
ከዚህ በፊት በኦሮሚያ ክልል ውስጥ በተደረጉ የተቃውሞ እንቅስቃሴዎች ውስጥ መንገድ አልተዘጋም፣ መኪና አልተቃጠለም፣ እንደዚህ አይነት እንቅስቃሴዎች አልነበሩም። ይህንን ምን ለየት ያደርገዋል?
እንግዲህ እኛ እንደምናምነው አሁን በጥልቅ ተሃድሶ እንቅስቃሴያችን በተለይ የህዝቡን ፍትሃዊ ተጠቃሚነት ለማረጋገጥ የሞት ሽረት ትግል ነው እያደረግን ያለ ነው። በዚህ ሂደት የህዝቡን ጥማትና ፍላጎት ለማርካት ጠንከር ያሉ እርምጃዎችን ነው እየወሰድን ያለ ነው ማለት ነው። በኮንትሮባንድ ላይ ጠንከር ያለ እርምጃ ነው እየወሰድን ያለ ነው። ህገወጥ የገንዘብ ዝውውር ላይ ጠንከር ያለ እርምጃ ነው እየወሰድን ያለ ነው። በኢንቨስትመንት ስም የሚያዙ መሬቶች ላይ ሳይለሙ የተቀመጡ መሬቶችን መልሰን ለህዝብ ጥቅም እያዋልን ያለንበት ሁኔታ ነው ያለው። ያ ብቻ ሳይሆን ደግሞ የራሳችን አመራር ሆኖ በአግባቡ ህብረተሰቡን ማገልገል የተሳኑ አመራሮች ላይ እርምጃ ጠንከር ያለ እርምጃ እየወሰድን ያለንበት ሁኔታ ነው ያለው። እንግዲህ ይሄ ህዝቡን የማስደሰቱን ያክል የሚጎዳው የህብረተሰብ ክፍል አለ ማለት ነው። የሚጎዳ በዚህ አይነት ሲጠቀም ነበረ። ነገር ግን አሁን ህዝቡና መንግስት ተባብሮ እያደረጉ ባለው ትግል ጥቅማቸው የተነካባቸው አካላት ስለሚኖሩ እነዚህ አካላት ይሄንን በማነሳሳት አመራሩን የማዳከም የተሃድሶ አመራር የጀመረውን እርምጃ አጠናክሮ እንዳይቀጥል በህብረተሰቡና በመንግስት መካከል የመልካም አስተዳደር ችግሮች ተፈተው እየመጣ ያለው የአንድነት የመተባበርና የመደማመጥ መንፈስ እንዲቋረጥ የሚመስለንና ይሄንን ከዚህ አንጻር ነው የምናየው ለክልሉ መንግስት። ነገር ግን የሚያስከፍለውንም ዋጋ ቢያስከፍል እንኳ የህዝባችንን ተጠቃሚነት ለማረጋገጥ ከህዝብ ጋር ተወያይተን ተነጋግረን በገባነው ቃል መሰረት የጀመርናቸውን እርምጃዎች አጠናክረን መውሰድ የምንቀጥል ነው የሚሆነው። ህዝባችንም ይህንን ተረድቶ አንደኛ ሰላማዊና ድጋፍ እየመሰሉ ንብረት ላይ የሰው ህይወትና አጠቃላይ የክልሉ ጸጥታ ላይ የሚቃጣውን ችግር መመከት መቻል አለበት። አሁንም እየመከተ ነው ያለው። በአብዛኛው ቦታ ህብረተሰቡ ስላልተቀበለው፣ ወጣቱ ህዝቡ ስላልተቀበለው እየመከነ እየከሸፈ ያለበት ሁኔታ የክልሉም የሰላምና የመረጋጋት ሁኔታ በጥሩ ደረጃ እየተሻሻለ ያለበት ሁኔታ ነው ያለው።
እንግዲህ ይሄ ነገር አገር ውስጥ ነው የተፈጠረው፣ ኢትዮጵያ ውስጥ ነው የተፈጠረው እንዳሉኝ ከተለያዩ ቦታዎች ይምጡ እንጂ ኢትዮጵያኖች ናቸው እና አሁን ደግሞ እንዳሉት የኦሮሚያ ክልልን ወዳልተፈለገ ብጥብጥ እንዲያመራ የሚፈልጉ አካላት አሉ፣ አሁን የተያዘው ነገር የማያስደስታቸው ብለዋል። እነማን ናቸው እነዚህ ሰዎች? ቡድኖች ናቸው? ግለሰቦች ናቸው? ማን ናቸው?
እንግዲህ ምርመራ እየተደረገ ነው ያለው። ግለሰብ ሊሆን ይችላል፣ ቡድን ሊሆን ይችላል፣ ሌላም አካል ሊሆን ይችላል። ያንን በግልጽ ወደፊት ለህዝብ እናሳውቃለን። አሁን ግን እርሊ ነው የሚሆነው። ጊዜው ይህን ለመናገር ትንሽ ይሄን ነው ብሎ መላምት ማስቀመጥ አስቸጋሪ ይሆናል። ነገር ግን ቁጥጥር ስር የዋሉ ሰዎች በእጃችን ነው ያሉት። ስለዚህ
ስንት ናቸው? ምን ያህል ናቸው?
በርካታ ናቸው። ዛሬም ሰልፍ ስለነበረ በደሌ ከተማ ላይ ቁጥጥር ስር የዋሉ አሉ። በጣም በመቶዎች የሚቆጠሩ ናቸው። ይህን ያህል ነው የሚለው ቁጥሩን አልያዝኩም፣ ግን በርካታ ሰዎች አሁን ቁጥጥር ስር እያዋሉ ነው ያሉት። እስካሁንም ቁጥጥር ስር የዋሉት በመቶዎች የሚቆጠሩ ናቸው።
እንግዲህ ከሌላ ቦታ የመጡ ናቸውም ጭምር ስላሉ ምናልባት ጉዳዩን ለየት ሊያደርገው ይችላል። ግን ደግሞ ከዚህ በፊት በነበሩ ተቃውሞ እንቅስቃሴዎች ውስጥ የፌዴራል መንግስቱም የክልል መንግስቱም ሰዎችን ለተቃውሞ ሰልፍ የወጡ ሰዎችን በቁጥጥር ስር በማድረግ በማሰር ይወቀሳል። ይሄ የዚህ አንዱ አካል ላለመሆኑ ምን ማረጋገጫ አለ?
ሰልፍ መውጣት ሰልፍ ወጥቶ የሰልፍ ጉባኤ በህገ መንግስቱ በተቀመጠው መሰረት ዲሞክራሲያዊ መብታቸውን ኤክሰርሳይዝ ለማድረግ መንግስትን ለመጠየቅ ለመደገፍ ለመቃወም ያንን ኤክሰርሳይዝ ማድረግ ምንም የሚያሳስር ነገር የለውም። የኦሮሚያ ክልል በዚህ ረገድ ግልጽነት አለው። ምንም አይነት ኮንፊዥን የለም። መቃወም ይችላል፣ መደገፍ ይችላል፣ ያለውን ቅሬታ ማሰማት ይችላል። ህጉን እስካከበረ ድረስ በህገ መንግስታዊ መርህ እስከሄደ ድረስ ህግ ጥላ ስር ሆኖ ጉዳያቸው ተጣርቶ እንዲጠየቁ እያደረግን ያለ ነው።
በኢትዮጵያ በኦሮሚያ ክልል ውስጥ የተቃውሞ እንቅስቃሴ መደረግ ከጀመረ 2 ዓመት ሊሞላው ጥቂት ወራት ይቀሩታል። የዚህ የተቃውሞ እንቅስቃሴ መፋፋም ከመስከረም 28 2009 ዓ.ም ተመረተ ጀምሮ ሀገሪቱን ለ10 ወራት በአስቸኳይ ጊዜ አዋጅ ስር እንድትወድቅ አድርጓት ነበር። በሐምሌ 28 አስቸኳይ ጊዜ አዋጁ ከተነሳ በኋላም ለተቃውሞ አደባባይ የሚወጡት ሰዎች ጥያቄያችን አልተመለሰም፣ እንደውም በጥያቄ ላይ ሌላ ጥያቄ ወልዷል ሲሉ ተቃውሟቸውን ሲያደርጉ ይሰማል። በፖለቲካ አመለካከታቸው ምክንያት የታሰሩ የፖለቲካ አመራሮች ቁጥር ጨምሯልና ይፈቱ ሲሉም ተቃውሟቸውን ሲያሰሙ ነበር። የኦሮሞ ሚዲያ ኔትወርክ ስራ አስኪያጅና በማህበራዊ ሚዲያ ላይ የተቃውሞ እንቅስቃሴን በመምራት የሚታወቀው አቶ ጀዋር መሐመድ ሰሞኑን የተደረጉት ሰልፎች ከዚህ ቀደም ይደረጉ ከነበሩት የተለዩ ናቸው ብለን ስንናገር ነበር ብሏል።
እንግዲህ ድሮ ኦሮሚያ ውስጥ ላለፉት 3 ዓመታት ተቃውሞ የሚጠራው በወጣቶች ነው። ወጣቶች ኔትወርክ አለ፣ ቄሮ የሚባል። ያንን ቄሮ አልጠራውም። ይሄኛውን ብዙ ጊዜ ጥሪ ሊያደርጉ ሲሉ ከእኛም ምክር ይወስዳሉ፣ ሚዲያም ይጠቀማሉ። ይሄን እነሱ አላደረጉትም። ገና ይሄ ነገር በድብቅ በህቡ በሲጂሲ ይካሄድ ነበረ። ገና እንደደረስንበት ይሄ የኦሮሞ ታጋዮች ጥሪ እንዳልሆነ እና አጥራጣሪ እንደሆነ ለህዝብ ገልጸን ነበረ። በሂደት ደግሞ በተጨባጭ ይሄንን ሲያዘጋጁና ሰዎች ሲቀሰቅሱ ለግጭት ሲገፋፉ የነበሩት ፌዴራል ደህንነት ቢሮ ሰራተኞች በየወረዳው በሰክስገው ባሏቸው ሰዎች እንደሆነ ነው የደረስንበት። በሂደትም የተረጋገጠው ይሄው ነው።
ጃዋር ግን ከዚህ በፊት በተደረጉ ተቃውሞች ውስጥ የተቃጠሉ መኪኖች አሉ፣ የወደሙ ንብረቶች አሉ፣ የሰው ህይወትም ጠፍቷል፣ መንገዶችም ይዘጉ ነበረ። ከተቃውሞ እንቅስቃሴዎች ጋር በኋላ ላይ አየለው የመጡ እንደዚህ ያሉ የኃይል እርምጃዎች ሲወሰዱ ነበር። የዛን ጊዜም አንተም እንደውም ኃላፊነቱን ወስደሃል፣ ወጣቶች ናቸው ያደረጉት ተብሎ። ታዲያ ያሁኑን ለምንድን ነው ሌሎች ሰዎች ናቸው ብለህ ወደ ሌላ አካባቢ ላይ ጣት የምታቆመው?
ምክንያቱም አንደኛ ከዚህ በፊት ማን እንደሚጠራው እናውቃለን፣ አሁን ማን እንደጠራው እናውቃለን። ሁለተኛ ለምሳሌ መኪና መቃጠል፣ ንብረት መቃጠል፣ በቀጥታ የትኛው ንብረት መቃጠል እንዳለበት አስቀድሞ በሚሰጥ መመሪያ በሚደረግ ታርጌት ሴሌክሽን ወይም ደግሞ ምርጫ ውሳኔ ተመስቶ ነው ሲደረግ ነበረው። ይሄንን ፈረንጆች ሁሉ ምስክርነት ሲሰጡ ነበረ። ያንዱን የፈረንጅ ፋብሪካ አልፈው የሌላውን ፈረንጅ ፋብሪካ ነበር ሲያቃጥሉ የነበሩት። አሁን መናኸሪያ ገብተው እንዳሉ መኪኖችን ያቃጠሉት የግለሰብ ትንንሽ መኪኖችን ሲያቃጥሉ ነበረ። እንዲህ አይነት ነገር ፈጽሞ አልነበረም። ኦሮሞ ትግል በስትራቴጂ የሚመራ እንጂ ዝም ብሎ በደመነፍስ የሚሄድ አይደለም። ይሄን እያደረጉ ያሉት ህዝቡ ከፍተኛ ቁጣው ስላለ፣ በተለይ ደግሞ ከሶማሌ ክልል ሰው በመፈናቀሉ ከፍተኛ ቁጣው ስላለ ያንን ቁጣ በመጠቀም ህዝቡን የሰላማዊ ሰልፍ አስመስሎ በማስነሳሳት ጣልቃ በመግባት ወደ ግጭት የመሩበት ሁኔታ ነው ያለው።
በአጠቃላይ ካነጋገርናቸው ሰዎች ያገኘነው መረጃ የሚያሳየው በኦሮሚያ ክልል ውስጥ የተቃውሞ እንቅስቃሴዎች እየተደረጉ መሆኑና ሰልፎቹን ከኋላ የሚመሯቸው ሰዎች እየተለያዩ መሆናቸውን ነው። በሌላ ዜና የምዕራብ ሐረርጌ ዞን ከፍተኛ ፍርድ ቤት በዛሬው ዕለት ባስተላለፈው የቅጣት ውሳኔ አቶ ሀባኔ አረብ ኑርና አቶ አህመድ መሐመድ የተባሉ 2 ግለሰቦች ከህግ ውጪ ገንዘብ በማመላለስ ቦርደዴ ኬላ ላይ ይዘውት የተገኙት 541,771 ዶላር በዛሬው ምንዛሬ ከ14 ሚሊዮን ብር በላይ ከሶማሌ ክልል የተፈናቀሉትን ለመርዳት በተከፈተው አካውንት ውስጥ እንዲገባ መወሰኑን አቶ አዲሱ ተናግረዋል። ተከሳሾቹም እያንዳንዳቸው በ8 ዓመት ጽኑ እስራትና 100,000 ብር ቅጣት እንዲከፍሉ ፍርድ ቤት ወስኗል ብለዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።